ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 11 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ጥቅምት 11 ቀን 1053 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናቀርብበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ኦሮሞ መታራ አካባቢ ይኖሩ የነበሩ ንጹሃንን በማነታቸው ምክንያት በኦዴድ ኦነግ ጭፍጨፋ ተፈጽሞባቸው ከግድያና አፈና የተረፉት ተፈናቅለው ሀዲያ ዞን ሆሳና ከተማ በችግር ላይ እንደሚገኙ ተገለጸ። ሰሞኑን እንደ ዘገብነው የጭፍጨፋው ክብደትና የንጹሃንንባ የደረሱልን ጥሪ ያሉበት የሞታፋፍ ሁኔታ ደግመን ዜና እንድንሰራ ተገደናል። እነዚህ ያገዛዙ ቅልብተኛ ጽንፈኛ ጭፍጨፋ ኃይሎች ሰርተን በላባችን ቤተሰብና አስተዳደራለን ብለው በችግር ውስጥ እንኳን ሆነው በገንዛ አገራቸው መጤ እየተባሉ በይፋ መሳደድ ከጀመሩ አራት የመከራ ዓመታትን ተቆጥረዋል። ንጹሃን በጋራ አገራቸው ሰርተው እንዳይበሉ ነግደው እንዳይስተዳደሩ አበክረው የሚሰሩ ባገዛዙ በጀት እየተደገፉ ህዝብን የሚጨፈጭፉ ኦዴድ ኦነጎች ሰዎችን ገለው ጫካ በመጣል የቀብር እድል እንኳን ሳያገኙ አውሬ እንዲበላቸው ተደርጓል። ቤታቸው በሳት ተቃጥሏል፣ ንብረታቸውም ተዘርፏል። በኦሮሞ አካባቢ በአራቱም አቅጣጫ በርካቶች ተፈናቅለዋል። በግፍ ተጨፍጭፈው ከተፈናቀሉት መካከል የመታራ አካባቢ ነዋሪ የነበሩት የደቡብ አካባቢ ተወላጆች ይገኙበታል። እነኚህ ተፈናቃዮች ምድር ለዘር ጠል ለመከር ነፍጋቸው የወጣችላቸው ፀሐይ መልሳ ጸልበት ለብሳባቸው የነበራቸው ሁሉ ተነጥቀው መሪር እንባ እያነቡ ነው። በገዛ ዘመን ማንነት ሞት ቋንቋ ደግሞ መቃብር ሆኖባቸዋል። ከመታራ አካባቢ የርሻ ልማት ተፈናቅለው ባዲያ ሆሳና ችግር ላይ ከሚገኙት ንጹሃን መካከል አንዱ የሆነችው እንስት እንደገለጸችው አባቴን ከቤት በተኛበት ቀስቅሰው አስወጥተው ያለ ምንም ምክንያት ኦሮሞ ባለመሆኑ ብቻ ሐምሌ 30 ነው የገደሉብኝ ብላለች። ይህ በኦነግ አራጅ ኃይሎች በግፍ የተገደለ አቤት የቤተሰብ አላፊ ሲሆን በተለይ ሰርተው መብላት የማይችሉ ሁለት በሽተኛ ልጆች የነበሩ ሲሆን በአገዛዙ ገፊ ኃይሎች ደመከል ሆኖ ቤተሰቡ ሜዳ ላይ እንዲወድቁ ተደርጓል። ከተፈናቃዮች ውስጥ አንድ እናት እንደሚሉት ለበርካታ ጊዜ ኦነግ የምንኖርበት አካባቢ የመጣ ሲዝትብን አቤት የምንልበት አተን ወረዳ ካድሬዎች ላይ ሄደን ብናመለከት ጭራሽ ባስ ብለው እያመናጨቁ ነበር ያባረሩን ብለዋል። እነኚህ እናት ባለቤታቸው በኦነጎች ተገድሎ ሰባት ልጆችን ሜዳ ላይ ትቶ እንዲሞት በአገዛዙ ተፈርዶባቸዋል። ነገር ግን ይህ አባት ጥፋት መርጦ ያልተወለደበት ማንነቱ ብቻ ነው። ይህ ሁሉ ግፍ ተፈጽሞ የሞተው ሙቶ የቀረው በረሃብና በበሽታ እየተቆላ በሀዲያ ዞን ሆሳና ከተማ ይገኛሉ። ነገር ግን ውሃ የሚቋጥር እርዳታ እንዳልተሰጣቸውና ወደፊት በርካቶች በቸነፈር እንዳያልቁ ስጋታቸውን ገልጸዋል። እንኳንስ ሰውን ያህል ክብር ፍጥረት ይቅርና የዱር አራዊቶች መጠለያ በሚያዘጋጁበት በዚህ ምድር በረዶ በመትቋጠርበት ቀዝቃዛ ሰዓት የመታራ ተፈናቃይ ሀዲያዎች ግን ከአንድ አመት ህፃን እስከ 70 አመት አረጋዊ ድረስ ሜዳ ላይ ወድቀዋል። ሃይባይ በማጣቱ ማባሪያ ያልተገኘለት ያገዛዙ ፈላጅ ቆራጅ ስርዓት ከስሩ በርካታ ነፍሰ በላ ጸረ ህዝብ ኃይሎችን አሰልፎ ንጹሃንን እየገደለና እያሳደደ ቢሆንም አገዛዙን በማውገዝ ከንጹሃን ጎን ተሰልፎ ያቅምን ለመርዳትና ድምጽ ለመሆን ፈቃደኛ የሆነ ሰው ማጣት ግን በእጅጉ ያማል ሲሉ ተፈናቃዮቹ ገልጸዋል። ጧሪ ቀባሪና ትውልድ የሚያስቀጥልኝ ወልደው ሀብት አከማችተው ኢትዮጵያ ሀገር የብለው ንጹሃንን ኢትዮጵያ የእናንተ ሳትሆን ያንድ ቡድናት ተብለው በግንጠላ ቡድኖች ተሳደዱ። እነዚህ ተፈናቃይ ንጹሃን የማልቀስ ነጻነት አጥተው የመከራ ድንኳን ተነፍገው ብንገደልም የኛ ጊዜ ነው ለምን ሞተብን ብላችሁ አታልቅሱ ገና እናንተም ትጨመራላችሁ ይሏቸዋል። ጠባብ የግንጠላ ቡድኖች ኢትዮጵያን እንደምሰው ታላቋን ኦሮሞ ለመገንባት ሲነሱ አንድም በየር ብቻ ነው የምናሳድደው ብለው ሌሎችን አመኝተው እንደነበር ከተፈናቃዮች ውስጥ አንዱ የሆነው ተናግሯል። ጫፍታፎች አንድን አካል ብቻ ነው የምንጨፈጭፈው ሲሉም አምነን በተቀመጥንበት ተጨፈጨፍን ብሏል። አማራን ብቻ ነው የምንጨፈጭፈው ሲሉን አምነናቸው ነበር። አብራውን የሚሰግዱ የሚበሉ የሚጠጡ የሚሰሩት ናቸው ድንገት የተቀየሩብን እውነት መስሎን ተዘናጋን ብሏል። ለዚህ ነው ጎረቤት በሳት ሲቃጠል ቆማ አትመልከት እሳቱ የጎረቤትን ቤት ሲጨርስ ያንተን ይበላልና አስመሳዮቹ ማታለያ ቃል መሽወድ ሳይገባ በአንድነት መታገል ጸረ ህዝቡን አገዛዝ ማስወገድ እንደሚገባም ተገልጿል። ከመታራ ተፈናቅለው በሀዲያ ዞን ሆሳና ከተማ በችግር የሚገኙ በርካታ ንጹሃንን ደርሰን ከሞት ልንታደጋቸው እንደሚገባም መልእክት ተላልፏል። የጀሞ ቁጥር 2 ኗሪዎች የቀረበ የኤሌክትሪክ አገልግሎት ሙስናን ስጡን እየተባሉ በተደጋጋሚ እንደሚቆራረጥባቸው ተገለጸ። በአዲስ አበባ ከተማ በጀሞ ቁጥር 2 በተደጋጋሚ የኤሌክትሪክ ኃይል ይቋረጣል። ሙስናና ብልሹ አሰራር በሰለጠነበት በአገዛዙ ዘመን ለጥገና የሚመጡ ሰራተኞችም በግልጽ ገንዘብ እንደሚጠይቋቸው ኗሪዎቹ ገልጸዋል። አክለውም በጣም በመቸገራቸው በተደጋጋሚ ገንዘብ እያዋጡ ለሰራተኞቹ የእጅ መንሻ ለመስጠት ተገደዋል። ይህም ሆኖ በተለያየ ምክንያት የኤሌክትሪክ ኃይል መቋረጡን ማቆም አልተቻላቸውም። ማሮቹ በበኩላቸው የኃይል መቆራረጡ ከአንዳንድ የኤሌክትሪክ አገልግሎት ብልሹ ሰራተኞች ጋር የተያያዘ ስለሆነ አሁንም አቤት የምንልበት አጣን እኛ ግን እስከዛሬ ኃይል እየተቆራረጠብን በበርካታ ችግር ውስጥ እንገኛለንም ብለዋል። አሸባሪው ወያኔ በውሃ ተቋማት ላይ ዳግም ውድመትና ዘረፋ በመፈጸሙ የውሃ አቅርቦት ችግር እንደገጠማቸው የቆቦ ነዋሪዎች ተናገሩ። አሸባሪው ወያኔ ለሶስተኛ ዙር በወረራቸው የሰሜን ወሎ ዞን ራያ ቆቦ ከተማ ከደረሰው ሰባዊ ጉዳት በተጨማሪ ህዝብ የሚገለገልበትን ተቋማት ጨምሮ በርካታ የውሃ ተቋማትን ዘረፋና ውድመት አድርሶባቸዋል። የቆቦ ከተማ ነዋሪዎች እንደገለጹት የውሃ ተቋማቱ በመውደማቸውና በመዘረፋቸው ለመጠጥም ሆነ ለንጽህና መጠበቂያ የሚውል ውሃ ለማግኘት ወንዝ ለመውረድ መገደዳቸው ተናግረዋል። በዚህም ላላስፈላጊ ወጪና እንግልት መደረጋቸው ነው ነዋሪዎች ያስረዱት። አየይዘውም የወንዝ ውሃን በመጠቀማቸው በተለይ ህፃናት አረጋውያን ለውሃ ወለድ በሽታ መጋለጣቸውን ጠቁመዋል። እስካሁን በአገዛዙ በኩል የተደረገላቸው ነገር እንደሌለም ነዋሪዎቹ ገልጸዋል። 120 በላይ ለሚሆኑ የከተማው ነዋሪዎች አገልግሎት ሲሰጥ የነበረው የውሃ ተቋማት ሙሉ በሙሉ በሽብር ቡድኑ ዘረፋና ውድመት ተፈጽሞበታል። የወያኔ ቡድን ለሁለተኛ ዙር በውሃ ተቋማት ላይ ውድመት ማድረሱን ያስረዱት የዓይን እማኞች በአሁኑ ወረራ 55.9 ሚሊዮን ብር ግምት ያላቸው የውሃ መግዚያ ጀነሬተሮች፣ ሞተሮችና ፓምፖች እንዲሁም ሌሎች ቁሳቁሶች መዘረፋቸውን አስረድተዋል። የሁሉ ዘረፋ፣ ጭቆና፣ ግድያና መከራ ሲደርስ ግን በአገዛዙ በኩል ምንም አይነት የተሰራ ስራ እንደሌለ ነዋሪዎቹ ጠቁመዋል። ጸረ ህዝቡ አገዛዝ ለእሁድ የድጋፍ ሰልፍ ህዝቡን አስገድዶ ጠራ ተባለ። በየመስሪያ ቤቱ ደብዳቤ የደረሰ ሲሆን በሰልፉ የማይገኝ የመንግስት ሰራተኛ እስከ መባረር የሚደርስ ቅጣት አለው የሚል ማስፈራሪያ ዘል ደብዳቤ እንዳለም ተገልጿል። ስናይፐርና ብሬን ጠምዶ ሰልፍ የሚበትን አገዛዙ ዛሬ ደግሞ ከቀራችሁ እቀጣችኋለሁ እያለ ነው። ነገ እሁድ በአዲስ አበባ በጎንደር የአገዛዙ ደጋፊዎች ሰልፍ ያደርጋሉ። በሰልፉ እንዲገኙና ሰልፍ እንዲቀሰቀሱ እዳ የተጣለባቸው ደግሞ የመንግስት ሰራተኞች ናቸው። የጎንደር ከተማ የመንግስት ሰራተኞች ከሰልፉ ባይገኙና ተሰላፊም ይዘው ባይመጡ ከስራ እንደሚባረሩ ማስጠንቀቂያ እንደተሰጣቸውም ለማወቅ ተችሏል። አገዛዙ በሰልፉ ለማይገኙ ሰራተኞችና ኗሪዎች ተጨማሪ ዛቻ ማስፈራሪያና ማስጠንቀቂያ ሰጥቷል። በሰልፉ ላይ መቅረትም ሆነ ማርፈድ በጥብቅ የተከለከለ ነው ይላል የአምባገነኖች ዛቻ። አቴንዳንስ ስለሚያዝና ቁጥጥር ስለሚደረግ መቅረት አይቻልም። በጥንፈኞች ሰልፍ ባትገኙ ማንኛውም ህዝባዊ አገልግሎት አታገኙም። መብራት፣ ውሃ፣ መታወቂያ፣ ስልክ ምናምን እንዳታስቧት፣ ዘይት፣ ስኳር እንዳማራችሁ ይቀራል በማለት በጥቅም እያታለሉ መሆኑን ለማወቅ ተችሏል። የወያኔ እንጂ የኢትዮጵያን ሰንደቅ ዓላማ በሰልፉ ላይ መያዝ ክልክል ነው። አገዛዙን በመደገፍ ሰልፍ እንዲወጡ የተገደዱ ዜጎች የሚይዟቸው ወይም ደግሞ የሚያሰሟቸው መፈክሮችም ተወስነዋል። በሰልፉ ላይ ከወያኔ በቀር አሸባሪ ኦነግ ስሙ በክፉ እንዳይነሳ የሰልፉ አዘጋጆች ያገዛዙ ቀጥረኞች መከልከላቸውም ተሰምቷል። በአገዛዙ የግንጠል ሐሳብ አዲስ አበባ የኦሮሞ ዋና ከተማ ስለሆነች የሚዘጋጁት መፈክሮች ላይ መጀመሪያ በኦሮመኛ ከዚያ በአማርኛ በመጨረሻም በእንግሊዘኛ እንዲዘጋጅ መመሪያ መውረዱም ተሰምቷል። በመጨረሻም በሰልፉ ላይ በብዛት አማሮች እንዲገኙ እስክስታ እንዲወርዱ መፈክሩን እንዲያሰሙ እንዲፎክሩ እንዲሸልሉና እንዲያቀራሩ እንዲደረግም መመሪያ ተሰጥቷል። ነገር ግን በወለጋ አባት የታረደ ቤተሰብ የተፈናቀለ ምናምን ብሎ ነገር መናገር እንደማይገባም ቀጥረኞቹ አስጠንቅቀዋል። ነገ ሰልፍ አልወጣም ያለው በቅርቡ ደብረ ብርሃንና ደብረ ማርቆስ እንሸኘዋለን እያሉም አዲስ አበባን ዙሪያ ከበው እስከ ግንጠላ ድረስ እልህ አስጨራሽ ትግል የሚያደርጉ እነዚህ ጸረ ህዝቦችም አሳስበዋል። ፕሮቴስታንቶችና የኦሮሞ ዋሃቢዎች እንዲሁም የትግራይ ተወላጆች ከፊት መስመር ተሰልፈው ሌሎችን እንዲመሩ እንዲያስተባብሩ መሾማቸውንም ግራ የገባቸው አንዳንድ የአዲስ አበባ ነዋሪዎች ተናግረዋል። የህዝብ አንቂዎች በበኩላቸው በዚህ ሰልፍ ላይ የተገኘ አካል ንጹሃንን በግፍ ካረዱት እንደ አንዱ ይቆጠራል ሲሉም ጠቃም ያለ መልእክት አስተላልፈዋል። ለሰዓቱ የነበረን ዜና ይህን ይመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋር መልካም ቆይታ።
ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ሰላም ፍኖቶች። ዓለም ተልባ ነው ይንሸራተታል እንደ ተባለው ሆኖ በዚህ አለ ያልነው ሰው ጎሳይ ቀድ በዚያ ሆኖ ተንሸራቶ ውርደትን ሲላበስ ማየት እድላችን የሆነ ይመስላል። ለስልጣን ሲደርስ አብይን ካደነቁት እና ሙሴም ካሉት አንዱ ነበርኩ። ግን በዚያው ፍጥነት ግፍ በግፍ ላይ ሲከመር አይቼ ስህተቴን መቀበል ተገድጃለሁ። በአገርና በህዝብ ጉዳይ ካፈርኩ አይመልሰኝ የለም። ወገኖቼ በጥላቻ ሲታረዱና ለፍጅት ሁሉ ተጠያቂ ወያኔና አብይ ሆነው ስገነዘብ በገባሁበት የኃጢአት ረግረግ ልቀጥል ፈቃደኛ አልሆንኩም። ትክክለኛው አቋም ይህ ነው። ወገኖቼ ስህተታችንን እናርም። በዘረኛው አገዛዝ ላይ ፊታችንን እናዞር፣ እናምጽ። ለእስር ከተዳረጉት ታጋዮች ፋኖች አርበኞች ጎን እንሰለፍ ሆዳደር ከመሆንም ይሰውረን ሲሉ ቀጸላም በርበር ከደሴ ወሎ ደብዳቤያቸውን አጠናቀዋል። ውድ የፍኖተ ዴሞክራሲ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች ኮሎኔል አብይ የኢትዮጵያን የፖለቲካና የኢኮኖሚ ሁኔታ ከውድቅ ወደ ውልቅልቅ አስገብቶታል። አዳናቂዎቹ ይህ ሰው ከለፍለፋው ጭ ምን ሰራ ሲባሉ ምናልባት መናፈሻ ከፈተ ነጋጠባ ደሰኮረ ተቀደደ ይሉ ይሆን እንጂ አገራችን በሽዎች በብሔር ማንነት ህዝብ የሚፈጅባት ዛፍ ሲተከል የህፃናት አንገት የሚቀላባት ሚሊዮኖች ለረሃብ የሚደረጉባት ቤተምነቶች የሚቀጠሉባት ምድር ሆናለች። ቀድሞ ወያኔ ህዝብ ተከፋፍሎ ከነበር በኮሎኔሉና ወያኔ ጣምራ ይዘድ ደግሞ ባስከፊ ሁኔታ እየተጨረሰ ነው። ከድጡ ወደ ማጡ እንደተባለው ከመጥበሻው ወደ ሳቱ። ሌላ መፍትሄ የለም። ፋኖ ተሰማራ። ባገዛዙ ላይ ሸምቅ ተዋጋ። ህብረትን አጠንክረ ዘረኞችን አጥፋ የሚል ብቻ ነው መልእክቴ ሲሉ ለምለም ወልዱ ከአዲስ አበባ ደብዳቤያቸውን አጠናቀዋል። ለፍኖተ ዴሞክራሲ ሬዲዮ አዘጋጆች የተዘረጋውን ጋሪጣ ሁሉ አልፋችሁ አለና ስትሉን ደስ ይለናል። ፍኖተ ይዞት የቆየው መስመር እንከን የማይገኝበት ነው። በሂደትም ስህተቱን ለማረም የመጀመሪያ ሆኖ ቆይቷል። በርቱበት ቀጥሉላለሁ። በዚህ አጭር መልእክቴ ላሳስብ የምፈልገው አንድ ጉዳይ ምንም እንኳን ኢምንትና ትቢያናቸውና መናቃችሁ ተገቢ ቢሆንም መርሻ ዮሴፍ ክፍሉ ታደሰና መሰሎቻቸው ከማንም በላይ ድርጅቱን ደግመው ደጋግመው ይጎዱናቸውና አዲሱ ትውልድ መርዛቸውን ያውቅ ዘንድ ማጋለጡን ቸላት በሉበት ልፈልጋለሁ። በተለይም በገንዘብ የቀጠሯቸውን እንደ ድርጅቱ መሪ ሊያቀርቡና ላብይ መጋዣነት ሊያሰማሩ እያስተዋል ሁሉንም በስም እየጠቀሳችሁ ትውልድ ከሃዲ ብሎ አንቀሮ እንዲተፋቸው ማድረግ ይገባቸዋል። እኛም ጀምረናልና ትብብራችን ይቀጥላል ሲሉ ሙልጌታ ዑስማን ከጎንደር ደብዳቤያቸውን አጠናቀዋል።
ውድ ፍኖቶች እንደምን ሰምታችኋል? ህዝብ እንደ ህዝብ ተደራይቶ ራሱን ለመከላከል ለ27 አመት ያስፈልገው ትላንት የመሳሪያ አጠቃቀም የሚያውቁት ጠላቶቻችን ዛሬ ያሳደዱ የሚገሉን ጀግና ሆነው ሳይሆን ያልተደራጀ ህዝብ ስላገኙ ነው። ስለዚህ ለመብት ለመታገል የግድ ለ27 አመት መጠበቅ አለብን ወይ? ስንት አመት ይሙት ስንት አመት ይታሰር ስንት አመት ሲታፈል? ጠላቶቻችንን ያለን ሐሞት በመረዳት እርዳታ በመጠቀም በየአካባቢያችን ውስጥ በድፍረት ዘልቆ በመግባት ብዙ ጀግኖችን በስውር ገደሉ። ህዝብን ነጻ ያወጣሉ ተብለው የታሰቡ የፖለቲካ አዋቂዎችን ባገዛዙ እንዲታፈኑ ተደርጓል። የቀሩት ደግሞ በቆሰቀቀን ራሳቸውን ላገዛዙ ሸጠዋል። ይህ ሁሉ ግፍና መከራ በህዝብ ቸልተኝነት የመጣ ነው። ህዝብ ሞት በቀል እስር በቀል አፈና በቃይ ብሎ ለትግል ቢነሳ ስንት ጀግኖችን ከሞትና ከእስር አትርፎ ነጻነቱን ባረጋገጠ ነበር። ነገር ግን ሞት የተስማማው ይሃል በጅምላ እየሞተና በጅምላ እየተቀበረ ሞትን ተላምዶ ዝምታን የመረጠ ህዝብ ሆኗል። ተናናሽ ወንድሞችና እህቶች ለሀገራችሁና ለህዝባችሁ መልካም ነገርን የማድረግ በጎ ህልም ካላችሁ ነፍሳችሁ ፍትህን ነጻነትን እኩልነትን አብዝታ የምትጠማና ይህን መጠማታችሁን በትግል ማርካት አብዝታችሁ የምትሹ ከሆነ እንግዲያው ስለምከራችሁ ከጨቋና በፊት ከጨቋኝ ያሎችን በፊት በቅድሚያ ሆዳችሁን አሸንፉት። ሆድ መጥፎ ነው። ታላቅ ያልናቸው በሆድ ፈተና ወድቀው አይተናል።
የትግል ቃል ኪዳናቸውን በወዳቸው ቀይረውት የትግል ጓዳቸውንም በከርሳቸው ተከታው ታይተናል። ወዳቸው አሸንፏቸው እንታገለዋለን ለሚሉት ወድ በገብና ተመጽዋች ስላደረጋቸው ነው። እናም ከሁሉም በፊት ከወዳቸው ጋር ግጠሙ። ድሎትን ተጠየፉት። በልጅልጩን አሸንፉት። ወዳቹንም ለምንም ነገር እንቢበሉት። ለሰው ልጅ ትልቁ ጥላቱ ሆዱ ነውና። አሁን የኢትዮጵያ የንጹሃን ጭፍጨፋ እና ሞት ለአቅመ ዜና እንኳን ሊበቃ የማይችልበትና የተለመደ ቀላል ነገር በመሆን አልቃሽ አዛኝ እየተነፈገ መጥቷል። ላልቀስ ቢባል እንኳ የእንባ ከረጢት ደርቋል። የጀግናው ህዝብ ገደብ የለሽ ትዕግስትና ዝምታ ለጥላቶቹ የየዕለት የሞራል ስንቅ ሆኖ እንዲበዙ እድል ሆኗቸዋል። አሁን ስቃይና ስደቱ ላይ የሚያፌዝ ጽንፈኛ ትውልድ ብቅ ብቅ ሲል ይታያል። ልመና ትዕግስትና ጩኸት ሳይሆን በተግባር ትግል የሚፈፋምበት ጊዜ ላይ እንገኛለን። እንደሚባለው ትግሉ በጥቂቶች ጫንቃልና እስር ላይ ብቻ የሚጣል ሳይሆን በሁሉም ወገን ነኝ ያገባኛል በሚል ማህበረሰብ ጭምር ለድልና ነጻነት የብርታት ያለማቅማማት ሊረባረብ ግድ ነው። ድምጽ የሚሆኑት በማንነታቸው ሲታፈኑ ዝም የሚል፣ ጀግኖቹን አንድ በአንድ ከጉየው ያስጨረሰ ዝም የሚል፣ ጀግኖቹን ቀስ በቀስ ያስለቀመ እንዲሁም ጀግነውን አሳስሮ የሚቆጭና ለአንድ እርምጃ ወስኖ የሚራመድ እንጂ የሚተኛ ትውልድ ፈጽሞ መኖር የለበትም። ይልቁንስ ለነጻነት ለፍትህና እኩልነት እንደ ሳተ ገሞራ ፈንድቶ ባንድ የማይጨበጥ ነው መነሳት ይገባል ሲል ልሳነ ወርቅ አክሊሉ ከጎንደር መልእክቱን ቋጭቷል።
ሰላምና ጤና ለፍኖተ ዴሞክራሲ የኢትዮጵያ አንድነት ሬዲዮ ጣቢያ አዘጋጆችና አድማጮች ይሁንላችሁ። ይህን አስተያየት እንድጽፍ ያነሳሳኝ በመተሃራና በኑራሄራ እርሻ ልማት ከደቡብ ያገራችን ክፍል ካሁኑ ሀዲያ ዞን እርሻ ልማቶቹ ከተመሰረተበት ከ1958 ዓ.ም ጀምሮ በመተሃራና በኑራሄራ እርሻ ልማቶች ሰሩ በነበሩ ላባደሮች ላይ የኦሮሙማ የዘረኞች አገዛዝ የሚመራው የኦነግ ሸኔ ጨካኝ አሸባሪ ቡድን እየፈጸመ የሚገኘው ግድያ፣ እስራትና ማፈናቀል ጉዳይ ነው። ግፉ የተፈጸመው በአማራ በደቡብ ክልል ተወላጆች ላይ ነው። በህዝብ ላይ የደረሰው በደል ቪዲዮ በተለያዩ ሚዲያዎች ላይ ተለጥፏል። የሚናገሩት በአማርኛና በሃዲይኛ ነው። ፍሬ ሐሳቦቻቸውን ቀንጨብ አድርጌ አቀርባለሁ። በአሁኑ ወቅት በሃዲያ ዞን ሆሳና ከተማ ውስጥ ከላይ ከተጠቀሱት እርሻ ልማቶች ከግድያ ያመለጡ ከ4000 በላይ ተፈናቃዮች ይገኛሉ። ተፈናቃዮቹ ባሎቻቸው በጥይት ተመተው እንደሞቱ፣ ሚስቶች የቀሩትን የቤተሰብ አባላትን ለማስተዳደር እንደተቸገሩ፣ ከአንድ ዓመት በፊት ደቡቦችን አንነካም እኛ የምንፈልጋቸው አማራዎችን ነው በማለት ሲያታልሉ እንደነበሩ፣ በመጨረሻም ሁላቸውንም ህብረት አሳጥተው ከተለያዩ ካምፖች ከ25 ሰዎች በላይ እንደገደሉ፣ ሌሎችን መንገድ ላይና ከቡና ቤቶች አካባቢዎች በመጠበቅና ከሥራ ቦታዎችን በመያዝ በመኪና ጭነው ወስደው ገድለው አስከሬኖቹን የጅብ መጫወቻ አድርገዋል። ጅቦችም ተገድለው የተጣሉት ሬሳ ብዙ በመሆኑ ሊበሉ እንዳልፈለጉ ገልጸዋል። ብዙ ላባደሮችን ከቤት ንብረትና ከሥራ እንዳፈናቀሉም ተናግረዋል። አንድ ተፈናቃይ ለምን በሰው ልጅ እንደዚህ አይነት በደል ትፈጽማላችሁ ብለው ሲናገሩ፣ ነፍሰ ገዳዩ ኦነግ ሸኔ ያብይ ጦር ምላስህን ቆርጠን በእጅ እንድትይዝ እናደርጋለን በማለቱ ቤተሰቦቻቸውን ጥለው መፈናቀላቸውን ገልጸዋል። ሌሎች ደግሞ ልጆቻቸውን ትምህርት ከጨረሱ በኋላ በኦሮሚያ ክልል ኦሮሞ አይደላችሁም እየተባሉ ሥራ እንዲያገኙ እንደማይፈቀድ፣ ወደ ደቡብ ክልል ሥራ ፍለጋ መሄድ ይገባችኋል እንደሚባሉ፣ ደቡብ ክልልም እንደማይቀጥራቸው የልጆቻቸው ብቸኛ አማራጭ ወደ ውትድርና በመግባት አገራቸውን ማገልገል መሆኑን፣ ከዚያም በጦር ሜዳ ሕይወታቸው እንደሚያልፍ እያለቀሱ ገልጸዋል። ሆሳና ከተማ የሚገኘው ተፈናቃይ ወገናችን አሁን የሌሎች ኢትዮጵያውያንን እርዳታ ፈላጊ ነውና እንድረስላቸው። የወያኔም ሆነ የኦሮሙማ ዘረኛ ቡድኖች ዋና ዓላማ የኢትዮጵያን ሕዝብ ከፋፍሎ በስልጣን መቆየትና ኢትዮጵያን እንደ አገር እንዳትቆይ ማድረግ ነው። ይህን የዘረኞችን እርኩስ ፍላጎት ከግቡ እንዳይደርስ ለማድረግ በሁሉም የሀገራችን ክፍል የምንገኝ ዜጎች ተደራጅተን በህብረት በህዝባችንና በሀገራችን ቁርጠኛ ጠላቶች በወያኔ በኦነግና በአታላዩ ብልጽግና ላይ እንዝመት። ድል ለኢትዮጵያ ህዝብ ትግል የሽግግር መንግስት ሂደት አሁኑኑ ሲሉ መምህር ዳዊት ሱጌቦ ከዝዋይ ደብዳቤያቸውን አጠናቀዋል።
ሰላም የፍኖተ ዲሞክራሲ ደብዳቤዎችምድ አዘጋጆች እንዴት አላችሁ? በትላንትና ዛሬ መሃል ሰፊ ጉልጓድ አለ። አንድ ሰው በድሮዝነውና ህይወቱ ብቻ እያዋራ በዛ ውስጥ ተደብቆ ዛሬን መኖር ወይም በትላንት ማንነቱ ላይ መቆም አይችልም። ባጭሩ የትላንት የማንነት ካባ ደርቦ ዛሬ ላይ ያሰው ነኝ ማለት ይችላልን? አይቻለው። ምክንያቱም በትላንትና በዛሬ መካከል ሰፊ ጊዜና የማንነት ለውጥ ሊኖር ስለሚችል ከብዙ መነጽሮች ውስጥ ጥቂቶቹ ናቸው። እንዲሁም ሊለካ የማይችልና ሊለካ የሚችል የተለያየ የማንነት መስፈርቶችም አሉ። አንድ ሰው የትላንት ማንነቱና አስተሳሰብ ድርጅቱን ሳይወላዳ በማንኛው ፈተና ውስጥም ቢሆን አቋም ይዞ በምንም ማማለያ ሳይታለል ከቀጠለ የመረ ሰው ተብሎ የህዝብ ክብሩ ሳይገፈፍ ከፍ እያለ ይዘልቃል። በአንድ ሀገርም የትግል አርማ ሆኖ ያልፋል። የሀገሪቱን የትምህርት ስርዓት አርቆ ስለቀበረው ስለኋላ ማንነቱ እስኪሰለቸን ሁሉም ብዙ አውርቶበታልና ሳንደግመው እንዳይከልለን ለጊዜ እናስቀምጠው። ትላንትና ኢትዮጵያዊ ዜግነት አቀንቃኝ ሆኖ ኢትዮጵያን ከገባችበት ቅርቃር እታገላለሁ የሚል ሰው ነበር። በጊዜ ኢህአዴግ እንደ ብልጽግና ስላላስጠጋቸው አሁን ላይ ሆነን ስንጠረጥር ማለት ነው ይሁን ወይስ ለተከከለኛ የነጻነት ትግል ለወያኔ መውደቅ አስተዋጽኦ አበርክቻለሁ ይላል በነቢብ። ዛሬ ግን ይህ ሰው የወያኔን የዘር ፌዴራሊዝም የመገንጠል መብትን ያነገበ የጨቋኝ ተጨቋኝ ትርክት መንፈስ የተቃኘ ህገ መንግስት አስፈጻሚ ሆኖ ቃለ መሐላ ገብቶ እያስፈጸመ ይገኛል። ኢትዮጵያ የሚለውን ታላቅ አገር ለማውደም ካውዳሚዎች ጋር ዶማ ይዞ ከኋላ ተሰልፎ ዜጎቿን ሰፋሪ መጤ ብሎ ፈርጆ በማስጨፍጨፍ ደማቅ አሻራ ጽፏል። የሰሜን ፖለቲካ ይውደም ህዝብ የሚባል ይጥፋ ብሎ ከነ ኦነግ ጎን ተሰልፎ እቅድና ስስት የነደፈ በመስራት ላይ ይገኛል። ቀደም ብሎ በራሱ ብዙ ሞክሮ ያልተሳካለትን ታጋዮችን ከበረሃ ጀምሮ አሳዶ በመያዙ ላይ ጉልህ ድርሻና ፌሽታ ነበረው። በቀድሞ ጸረ ህዝብ አስተሳሰብ ተቃኝቶ የተቀመመው የወያኔ ኦነግ ጸረ ህዝብ ትርክት አመለካከት የተቃኘ አስተሳሰብ እንዳለው ሁሉም አውቆበታል። ይህንን ሰው ኮሎኔሉ ጋር ይበልጥ ያፋቀራቸው አንድ ነገር ቢኖር የጸረ ህዝባዊነት ቅኝታቸው በጋራ ቤት መምታቱ ብቻ ነው። ቀደም ብሎ ለትግሉ የገንዘብ ምንጭም የነበረው ለዛሬ ያበቀው ማንም በሌለው ጊዜ ስሙን ከፍ ያደረገው አሁን ሊያጠፈው የሚታገለው የኢትዮጵያ ህዝብ ነበር። ግን ሁኔታዎች እስኪስተካከሉ መጠበቅ ነበረበት እና ተደብቆ ቆይቶ ዛሬ ሲመቻችለት ቀጥታም ሆነ በተዘዋዋሪ ማንነቱን በማሳየት ላይ ይገኛል። ሁሉ በአላማ አንድ የሚሆንለት ጋር ሆኖ ህዝብን በስነ ልቦናም በኢኮኖሚም ለመምታት ይፈልጋል። አምና ዩኒቨርሲቲ የሚገበውን ተማሪ ቁጥር በሲስተም ችግር ብሎ በፊት የሚገበው 58% ወደ 17 ዝቅ እንዲል አድርጓል። በስንት ጫጫታ ተማሪዎች እያመለከቱ እየተስተካከለ ጥቂት እንዲጨምር ተደረገ። ዘንድሮ በተዘረጋ ሲስተም ውካታ ተነስቶ እንዳይፈተኑ ተደርጓል። ቀጣይ ዩኒቨርሲቲ መግቢያ ማለፊያ ላይ ደግሞ እንዳምነው እንደተለመደው የሲስተም ችግር ብሎ እንደሚቀንሳቸው እየጠረጠርን እግር በእግር እንከታተላለን። ስለዚህ ሁሉም ተቀናቃይ ፓርቲ ነኝ የሚል ያገዛዙ ተለጣፊ ጥቅመኛ ወደ አደር ነው። ነገር ግን ለሀገር መሞት በጽናት መታገል ለያፓ ብቻ የሚሰጠው በተግባር የተመሰከረለት ነው። ስለዚህ ሁሉም ፓርቲ ነኝ ባይ ንፋስ እንደመከተል ጉም እንደመዘገን ነው። በዚህ ሰዓት ከያፓ ጎን መሰለፍ ብቻኛው አገር ነጻ የምትወጣበት መንገድ ነውና ራካችሁ እናስተውላለሁ። ባይሉ ለማ ከደብረ ዘይት መልእክቱን ቋጭቷል።
ሰላም ጤና ይስጥልኝ እንደምን አመሻችሁ ውድ ፍኖሶችና የፍኖሳ ዴሞክራሲ ሬዲዮ የልብዳቢዎች አምድ አድማጮች በሙሉ ውድ አድማጮች ሆይ ዛሬም እንደወትሮዬ ምን ነው የአብይ መንግስት ከኢትዮጵያ መንግስት ይልቅ ለኦነግ ቅድሚያ እየሰጠና ግልጽ በሆነ መንገድ በተግባር ራሱን ያጋለጠ መጣ ይያልኩ ጀምራለሁ። ውድ አድማጮች ሆይ ሁኔታውን አንድ በአንድ سنመለከት ምንም እንኳን የወያኔ ማደጉ ልጅ ሆኖ ኢህአደግ ቤት ቢያድግም ሰውየው ድሮም እድገቱ ኦነግ ሆኖ ጥፈኝነትን የትግል መመሪያ አድርጎ ሲያራምድ የነበረና ዛሬ መሪም ከሆነ በኋላም አብሮ ሲያደገውን ጎሰኝነት እንኳን ሊተወውና ሊያሻሽለው ባለመቻሉ በባሰ መልኩ ከአንገት በላይ የኢትዮጵያ መሪ ሆኖ ከአንገት በታች ግን ኦነግነቱን በግልጽ ሊያረጋግጥ መልኩ ኦነግ ሸኔ የተባለው ነፍሰበላ ቡድን በስውር አድራይቶ የሀገሪቷ መከላከያ እንኳን ያልታጠቀውን መሳሪያ አስታጥቆ ጠላት ያልሆነውን አማራ ከጠላት በላይ ፈርጆ ከእርጉዝ እስከ አዛውንት ዜጋ እንዲያስጨፈጨፈ ተሳስቶ እንኳን አንድ ቀን እንደ መሪ ጠንከር ያለ እርምጃ ሊያስወስድ ቀርቶ ጠንከር ያለ ቃላት ሲናገር ልናዳምጥ አልታደልንም። እዚህ ላይ ሌላው ተጨማሪ ትዝብ ደግሞ አሮጋንቱ ወያኔ 4 ኪሎ ወይ ሞት እሱ ካልሆነልኝ መገንጠል አለብኝ ይያለ አካኪ ዝራፍ ወልቃይትና ራያም ትግራይ ነው በድድሩም እነዚህ ቦታዎች ከአጀንዳው አንዱ ካልሆኑና እኛ ያልነው ካልሆነ ሞሰን እንገኛለን በማለት ከኦነግና ከመራባያን ጥላቶች ጋራ የጥፋት ጥምር የሆኑትን በኦሮሚያ በኩል ከልብ ያልተሻሉ የኦነግ ሸን ያረመኖች በነጻነት ተደራጅተው አዲስ አበባን የመጨረሻ አላማቸው ባሉበት እነሱ የቤት ልጆች ሆኖ የቤት ልጆች መሆንም የሚገባቸው በጥላትነት ደምድመው አማራን ከፌደራል እስከ ዞን ባሉ ቦታዎች በብልጽግና አስም የራሱ ሰዎች ወይም ሆዳደር በመሾም በአማራ ላይ የከፋ የጎሳና የጥላቻ ቁማር በግልጽ እየተጫወተ ሲሆን በሰሜን በወያኔ ስም በህዝቡ ላይ የጦር ጀትና ድሮን በትግራይ ህዝብ የቦምብ ናዳ ሲያወርድ ይውላል። እነዚህ አረመኔ ድርጅቶች የቦሳና የቋንቋ ልዩነት እንጂ ተገባራቸው አንድ ሆኖ ሳሉ ለምን ሸኔዎች ላይ ድሮን ወይም የጦር ጀት አልበረረም? መንግስት ኦሮሞ ስለሆነ ነው ወይስ ኦሮሞ ኦሮሞን አይገልም ነው? ወገኖቼ ሀቁ አንድና አንድ ብቻ ነው። ወያኔም ሆነ ሸኔ ለኢትዮጵያ ጠላት ናቸው። ብላችሁ አምባገነኑን ፈለተከትላችሁ የሱን ስልጣን ብቻ ለባራዘም ስትሉ እስካሁን ሰዓት ድረስ በፊታችሁ ተዘርግቶ ያለውን እውነት አሁንም እንደያኔው እየተፈጸመ ያለና አፈናና ግድያው እያያችሁ አላየንም ያላችሁ ሁሉ የኢትዮጵያ ህዝብ አብሯችሁ እየኖረ አይቷቸዋል። መቼስ ያቀን እስከሚደስ በልቡ ቋጥሮ ዝምታን ብሏል። ይህ ጉድ ማንንም አልሰማን ብላችሁ እርስ በርሳችሁ የውሸት ቃል የምትፈጽሙ ሁሉ በኩን በቆም የሞታችሁ ዜጎች ናችሁ። ብልጽግናዎች አሁን ጦር ሜዳ ለሀገሩ እየተዋደቀ ያለውን አላማ ለአንድ ሀገር ሆኖ ሳለ አሁን እየሰማን ያለነው ወሬ ግን በጣም የሚያሳዝን ነው። ተዋጊዎቹን መደበኛ ልዩ ኃይል ሚሊሻ ከዛም አማራ ፋኖ በማለት ፋኖን ብቻ ለይቶ ሲንቅ ይቅርና የጉንፋ መዳኒት ኪኒን ሳይቀር ልዩነት ተደርጎ ለሚሊሻና ለልዩ ኃይል ብቻ ስጡ ነው የተባልነው ይያሉ ግንባር ላሉ ፋኖች የጉንፋ መዳኒት ጭምር እንደማይሰጣቸው እየተሰማ ያለ አሳዛኝ ዜና ሆነዋል። የነን ሴራ ጠንሳሶቹም እነማን እንደሆኑ ዛሬ ግልጽ የሆነ ሄደዋል። እዚህ ላይ ሁሉም ዜጎች በእኩልነት ጠላትን የተፋለሙ ያሉት በልዩነት ሳይሆን በአንድነት ሆኖ ሳለና ጠላቱም ሁሉም በጠላት ፈርጆ እየተዋጋ ባለበት ሁኔታ እነዚህ በስጋ ከወገን ጋር በልባቸው ከጠላት የወገኑ ወራዳ ባንዳዎች ስራ ያልሰማ ዜጋ ካለ ሴራው ከመንደር እስከ ጦር ሜዳም ድረስ ዘልቋልና ልብ ያለው ልብ ይበል ነው መልእክቴ። ከዚህ ባልተናነሰ መልኩ ደግሞ በዚህ ሳምንት ጠቅላይ ሚኒስትሩ በስብሰባ ስም ወደ ባህር ዳርና ጎንደር ይዟቸው የተጓዙትን እከክል ሌላው እንለፈውና የሱዳኑ መሪ ከኋላ በወራ ያዛቸው መሬት ፊት ለፊት አምጥቶ ያስቆበኝበት ምክንያት ለማወቅ ብዙም መመራመር አስፈልጋ አይሆንም። ምክንያቱም በኔ ግምት ለአማራ ካለው ንቀትና ምናልባትም በእጁ የቀራቸው ኢትዮጵያ እዚያው አካባቢ ስለሆነና ሌላም አካባቢ ኢትዮጵያ የሚሸት ሰው ቀርቶ ቀጠልም የለም። እንግዲህ ኢትዮጵያ ያያሉ የሚያስቸግሩ እነዚህ ናቸውና ጠንክረን አብረን እንታገላቸው ለማለት ካልሆነ በስተቀር የራሱ ህዝብ በአይኑ ማየት የማይፈልገው ይንገርጃጃ አዝሎ እዛ መውሰዱ ብዙ ቁጣን ያስነሳል ብዬ ገምታለሁ። መቼስ ግም ለግም አብርሃዝ ግም ጉብኝታቸው ዋጋ ቢስ ነው። በዚህ አካሄድ ይህ መንግስት በደረሰበት ሁሉ የፖለቲካ ከሰት የደረሰበት ሄዶ ሄደ እንጂ ሌላ ትልቅ ትርፍ ይህ ነው ቢባል ጠባብነትና በሄደተኝነትም በአገሪቷ ላይ አንግሷል። የአብይ በአራት ዓመት አገዛዝ ለአገሪቷ ያስገኘው ትልቁ ትርፍ የአንድ ብሔር በላይነት እንጂ የኢትዮጵያ አንድነትም አይደለም ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ናቸው።
ተናስተልኝ ለተከበራችሁና ለሞወዳችሁ ያገሬ ልጆች ማለትም ዘር ሳለይ ጾታ ሳለይ ማለቴ ነው። እኔ ዘሬ ኢትዮጵያዊ ሲሆን ፈጣሪ አንድ አምላክ ነው። ስለሆነም እግዚአብሔርን የሚፈራና የሚያከብር ሁሉ እግዚአብሔርን ፍጡር ሁሉ ያከብራል። በኩላይን ያያል ቅንነት ይኖራል። አስሩ ትእዛዛችሁን ተዛዛቱን አክብሮ በፍቅር ይኖራል። ሰው መሆን ዘራችን ፍቅር ሃይማኖታችን ነው መሆንም አለበት። በአሁኑ ጊዜ በኢትዮጵያ ውስጥ ከፍተኛ ችግር ወጣቱን ያስቸገረው ያምብሮ መባከን ነው። ይህ ችግር የመጣው የሥራ ማጣት ተምሮ መቀመጥ ነው እና ይህ ችግር ከመብዛቱ የተነሳ ወጣቶች በድራግ በአልኮል ማንነታቸውን እየደበቁ ነው። ኢትዮጵያ ውስጥ በአሁኑ ጊዜ በከፍተኛ የተማረ ወጣቶች ይበዛሉ ግን ለማንኛውም ስራ የለም። ስራ አለመኖሩ ለቤተሰብም በጣም ጫና እየበዛ ነው። ቤተሰቦች ልጃቸውን ያስተምራሉ ያበላሉ ይመግባሉ። ስለዚህ ወላጆች ላይ ጫና በስቷል። ከእጅ ወደ አፍና ያለ መኖር ሁኔታ ላይ ነው ያለው። ተረካቢ ጄኔሬሽን ትውልድ የለም ማለትም የድሮ ጄኔሬሽን ወይም ትውልድ በስራ በችግር ተወጥሯል። ጥረት የለም። ወላጆች ቀንና ሌሊት እንዳህያ ይሰራሉ። ምንም ለውጥ የለም። ያለው ወጣት ደግሞ እንኳን ወላጅን ለመርዳት ቀርቶ ራሱም የወላጅ ሸክም ሆኗል። ከትውልድ ትውልድ ተረካቢ የለም። ስለዚህ አገራችን በሀብት በስሜት በመንፈስ በአካል ተዳክሟል። በሌላ በኩል ደግሞ የሀብትን በስቶ የት የሚያርግበት የጠፋው የማያቀና ሆዳም አውቆ ጉራ የሚነዛ ህዝብ ላይ በተሰቡ ላይ ከመጥፋት ይልቅ እቃላይና በመዝናናት ከልክ በላይ በመዝናናት የሚያበዙ በተገላቢጦች ደግሞ ምግብ የማይበላ በቴለለው የጎዳና ተዳዳሪ የሆኑ ውሃ ምግብ በሶስቀን አንዴ እንኳ የማይበላና የማይጠጣ ህዝብ ነው ያለው። እነዚህ ከላይ ከተቀስኳቸው የሀብት ልዩነት ትልቅ ችግር ያመጣ ነው። ችግሩም ደግነትና አብሮ በሰላም መኖርን ያጠፋ ለብነትና ማወናበድን ክፍፍልን ጭከናን መገራደልን እየተካ ነው። ይህ ሁሉ የተከሰተው አገራችን ውስጥ ህገለም ማለትም የኢኮኖሚ የሰባዊነት የህገበላይነት የለም። ይህ ባለመኖሩ ማንኛውም ሰው እየተነሳ የራሱን ህግ ማውጣት ጀምሯል። እንደዚህ አይነት እየተነሱ ህግ ማውጣት የሚችሉ ሀብታሞች የዘረበላይነት ያለው ብቻ ናቸው። ሌሎቹ ደግሞ ነጋዴዎች ናቸው። እነሱም ህግ ስለሌለ ዋጋቸውን ከፍ እያደረጉ ህዝቡን ጨቅኖታል። በተለይ ነጋዴዎች በየቀኑ የዋጋ በመጨመር የዋጋ ኮንትሮል ስለሌለ ገደል ህዝቡን ገደል እየከተቱ ነው። ደሞዝህን ደሞዝና ኑሮ አይመጣጠንም። አንድ ላይ አይሄድም እየሄደም አይደለም። ኑሮ ከፍ ነው፣ ደሞዝ መሬት ነው። በተጨማሪም ስራ የለም። ኢትዮጵያ ውስጥ መጀመሪያ ስራ የለም፣ ሁለተኛ ደግሞ ሰርቶ መብላት አይቻለም፣ ቤተሰብ ማስተዳደር አይቻለም። ኑሮ ሰማይ ደርሷል። በተጨማሪ የሀገራችን መሪ ተብየው አብይ ጉጀሌው ጉረኛው ህዝቡ እየተማረ ከስልጣኑ አገር ከሰለጠኑ አገር ጋር በመወዳደር ይፈልጋል። ህዝብ እየተራበ በአፍሪካ ውስጥ ታይቶ የማይታወቅ ሳይንስ ቴክኖሎጂ ሙዚየም ቢልድ ያረገ ነው። ይህንን የሚያረገው አገሩን በመሸጥ ለኑሮ አስፈላጊ ነገሮችን እንደ ምግብ፣ ውሃ፣ ቤትና ስራ እድል እንደ መክፈትና እዛ ላይ ገንዘቡን ኢንቨስት ከማረግ ይልቅ ገንዘቡን መጥፎ ቦታ ያዋለው ነው። ይህ ደግሞ የሚያሳየው የአንድ መሪ ተብየው ያስተሳሰብ ቀደም ተከተሉ ስለተዛባበት ነው። ስለ ስሜት የማይሰጠው ዘረኛ እኝ የሚል ያስተሳሰብ ቁምጥና ያለው ነው። በተጨማሪ እሱን የሚያጅቡት ደግሞ ሆዳሞች፣ ዘረኞች፣ የሀገር ፍቅር የሌላቸው፣ የህዝብን ጥቅም የማያስቀድሙ፣ ለሆዳቸውና ለስልጣን የሚኖሩ ቁሻሻ ሰዎች ናቸው። አሳ ግማቱ ከጭንቅላቱ እንደተባለው ማለትም ነው። ስልጣን ስራም ገንዘብም ትምህርትም የምታገኘው በዝምድና በዘር ሆኗል። ጉርሻውም በዘር ተለይቷል። ማንነት በሰባዊነት ሳይሆን በዘር ከዛ በገንዘብ ሆኗል። ዘር የበላይነት የገንዘብ የበላይነት ያመጣል እያመጣ ነው። የስልጣን የበላይነት እያመጣ ነው። የስራ የትምህርትነት የትምህርት የበላይነት እያመጣ ነው። ሌላውን ዘሮች ብሔረሰቦችን እንደ ባርነት እያወደመ ነው፣ እያንገላታ ነው። በአሁኑ ጊዜ እኛ አገር መሪው ማንኛውም ያለው ውሺዋሺ ነው። ለምሳሌ የራሱ ዘር አማራውን ሲገል ምንም አይልም፣ እንዲያውም ዘሩን ያስታጥቀዋል፣ ይሽመዋል። ኢትዮጵያ ውስጥ የብሔረሰብ ልዩነት እንጂ የዘር ልዩነት የለንም። ወደድንም ጠላንም አንድ አገር ውስጥ የምንኖር አንድ ዘር ነን። በቀጣይ እስከምንገናኝ እንድንታስቡበት እንዴት ይመስላችኋል? የድሮ ነገስታት መሪ ከ88 እስከ 95 ብሔረሰብን በሰላም በፍቅር በእምነት በዘር ሳይለያዩ እንዲኖሩ ያደረጉት። በደንብ አስቡበት። የዛ ትውልድን ወላጆቻችሁን ጠይቋቸው። ሰው መሆን ዘራችን፣ ፍቅር ሃይማኖታችን ብለን እንነሳ። ድል በትግል። እግዚአብሔር ይስጥልኝ። አመሰግናለሁ። ከዚራ ከቺካጎ።
እንደምን ሰንበታችኋል? በቅድሚያ ለፍኖተ ዴሞክራሲ የሳተላይት ሬዲዮ አዘጋጆችና እንዲሁም አድማጮች የከበረ ሰላምታዬ ይድረስ። ቀጥዬ በዚች አጭር መልእክቴ ትዝብት የሆኑብኝን ለአድማጮች አዲስ ባይሆኑም ዘወትር ለምን እንዲህ ሆኑ በሚል ከማመላልሳቸው አንዳንዶቹን ልበል። ዘንድሮ ንቃተ ህሊና እርግማን ነው የተባለ ይመስል ትላንት የሆነውን ማወቅም ሆነ ዛሬ እየሆነ ያለውን ማስተዋል እንደ ሥራ ፈቶች ወሬ እየተቆጠረ የመጣ ይመስላል። ገዢዎች አምና የዋሹትን ዘንድሮ አዲስ አድርገው ሲያቀርቡት ህዝብም አዲስ ሆኖበት ከተሸወደ ያገራችን ህልውና ከመገመተው በላይ አደጋ ላይ መሆኑን አመላካች ነው። ያገዛዙ ቁንጮም ለህዝብ ያለው ንቀት በዛው ልክ እየባሰበት መምጣቱ የሚታይ ነው። ከጥቂት አመታት በፊት በጎሳ ጽንፈኞች ከሃዲ ምሁራንና ነፍሰ በላ ካድሬዎቻቸው አሻሻጭነት ብዙዎችን ያጃጃሉ አደንዛዥ እጽ ቢኖር አገር ሊያፈርሱ የመጡት ተረኞች የህዝብን የትግል ውጤት የቀሙትና ለስልጣን የበቁት ስንኖርም ኢትዮጵያዊ ስንሞትም ኢትዮጵያዊነን በሚልና አመረው የሚጠሉትን ሰንደቅ ዓላማ ለብሰው በሰሩት ድራማ እንደነበር ከካሃዲ ምሁራን በጥበት ከነሆለለው የኦሮሞ መንጋ ከበረከታዊ በአዴኖች ሰው በላው የደደቢቱ ቡድን በማጥፋት ላይ የነበረውን አገር በስሟ አለመጥራትን ሲመርጥ ኢትዮጵያን የማፍረሱን ተግባር ለማስቀጠል የተሰየበው ኦህዴድ ሁለተኛ ዙር ጸረ ኢትዮጵያ የጠባብ ኦሮሞ ቡድን አቀራረቡን ቀይሮ ስሟን ደጋግሞ በመጥራት ጥቂት የማይባለውን ህዝብ አጃጅሏል። ከአራት ዓመታት ያላበራ የህዝብ ፍጅት የሚሊዮኖች መፈናቀልና ሰቆቃ ምንም የማይመስላቸው ዛሬም በማጨብጨቡ የቀጠሉ ብዙ ክፉ ዜጎችም አሉ። አሳዛኝ የሆነውና ብዙዎቻችን መገንዘብ ያቃተን የወያኔን ህገ መንግስት ለማስቀጠል የተሾመብን ኮሎኔል ኢትዮጵያን በስሟ ጠራት አልጠራት ሳንቲም ልዩነት አያመጣም። ገዳይ ሟችን በስሙ ጠርቶ ገደለው ወይም ስሙን ሳይጠራ ገደለው ገዳዩም ገሏል ሟችም ሞቷል ሌላው ሁሉ ከንቱ ነው። በወታደራዊ ኃይል 50 ኪሎ ሜትር ድንበር ጥሶ ገብቶ አገራችንን በመውረር አልፋሽ ጋ ላይ ተደላድሎ ይዞታውን በማልማት ላይ ለሚገኘው የሱዳን መሪ አልቡርሃን የደስታ አቀባበል የሚያደርግ በዓለም ከነበሩና ካሉ የአገር መሪዎች ሁሉ በማፈሪያነቱ የመጀመሪያው በመሆን ጊነስ የዓለም ሬኮርድ ላይ ቢመዘገብ ምን ያንሰዋል? በነገራችን ላይ ይኸው መንግስታዊ ሽብርንና የዘር ፍጅትን የሚመራው ኮሎኔል እኮ የኖቤል ተሸላሚ ነው። ሌላው አሳዛኝ ጉዳይ በህዝብ ደም የሰከረው የኮሎኔሉ ሰይፍ የሚያርፈው አማራ ላይ ብቻ እስከሆነ ድረስ እኛ ምን ተዳችን ብለው ወገኖቻቸው በግፍ ሲታረዱ ሲፈናቀሉና ሲጋዙ ምንም ሳይመስላቸው የቆዩት ሌሎች ወገኖችም ዛሬ የኮሎኔሉ ሰለባዎች እየሆኑ ነው። ከታሪክ አለመማራችን ገና ብዙ ያስከፍለናል። ዘረኛው አገዛዝ ሰላምና መረጋጋት የፖለቲካ ህልውና ጠንቅ አድርጎ የሚያያቸው በመሆኑ ማሰር መግደል ማፈናቀል ወከተና ሽብር መፍጠር መሰረታዊ ባህሪው ነውና አማራው ብቻ ሳይሆን ነግበኔን ተተን እድሜ ከሰጠነው ማንንም ከዚህ ሰው በላ ድራጎን የሚተርፍ አይሆንም። የኦሮሞማው ኢምፓየር ተመስርቶ እሱ ሲነክስና ዘውድ ሲጭን የሚታየው ቀጀታም ነውና ሁሉንም በዚሁ ማንነት ስር ጨፍልቆ ሊገዛ የሚዳዳው በመሆኑ ራቆትነቱን የማይታየው የታጠቀም በመሆኑ ጥፋቱ ገደብ አይኖረውም። በመሆኑም በያዝነው አስፈሪ ዝምታችን ከቀጠልን ግን ኮሎኔሉ ብቻውን አይደለም ያበደው እኛም ከሱ የተሻለ ለመሻታችን ፍንጭ አላሳየንም። መቼም እኛ አይጥመስለን እንድንታይ ከፈቀድ አንድ ወያኔ ምልምል ድመት ቢሆንብን ለምን ይገርመናል? ጊዜ የሰጠው ቀል ነውና የኢትዮጵያ ህዝብ በዝሆኑ ጠባብ የኦሮሞ ዘረኞችን በመርዘኛ ተባይ ብንወስዳቸው ዝሆኑ ከተነሳ ማንንም የሚያስቆመው ኃይል ባይኖርም እነዚሁ መርዘኛ ተባዮች የመላ አካሉን ስስ ብልቶች ሲነድፉት ነቅቶ ካልተነሳ ሃያሉ ዝሆን በዛው በተኛበት ሊቀር ይችላል። ወደ 120 ሚሊዮን የሚገመት የህዝብ ብዛትና 70 እጁ ወጣት የሆነባት ታላቅ አገር በጥቂት ቅጥር የጎሳ ጽንፈኞች አገዛዙን ይዘው ሊያፈርሷት ሲያፈርሷት እንዳላየልንሆን አንችልም። አንድ ትውልድ በዘመኑ የሚገጥሙትን ማህበራዊና ፖለቲካዊ ተግዳሮቶች በተለይም በአገሩ ህልውና ላይ አደጋ ሲደቀን በራሱም ህልውና ላይ መሆን ወይም አለመሆን መሆኑን ተገንዝቦ ሊሰባሰብ ሊመክር ሊደራጅና ሊታጠቅ ይጠበቃል። ከሱ ቀደም ያለው ትውልድ ከሳታቸውም ሆነ ያራመዳቸው መልካም ነገሮችን ተመክሮ አድርጎ በመውሰድ ትግሉ የሚያስከፍለውን መስዋዕትነት ሚዛኑን የተጠበቀ ማድረግ ይቻል ይሆናል። ተምረው በማስተማር ፈንታ ተምረው የሚያደነቁሩ ምሁር ተብዮች የፈሉባት የፈረደባት ኢትዮጵያ ግን ነገሩ ሁሉ የተገላቢጦሽ ሆኖ ያሁኑን ትውልድ ካለፈው ጋር የሚያገናኘውን ድልድይ በማፍረስ የተሰማሩ ሆነው እናገኛቸዋለን። የ66ቱን ህዝባዊ አብዮት ጠልፎ የጊዜያዊ ህዝባዊ መንግስት ጥያቄን አጨናግፎ ህዝብን በወታደራዊ ኃይል አሸማቆና ረግጦ ለመግዛት ራሱን ይፋ ያደረገውን ወታደራዊ ጁንታ ተቃውሞ ጊዜያዊ ህዝባዊ መንግስት ይቋቋም ዘንድ በኢሃፓ ዙሪያ ተሰባስቦ ለወገኑ ዴሞክራሲያዊና ሰብአዊ መብት ሲታገል ውድዮቱን አሳልፎ የሰጠውን ጀግና ትውልድ ታሪክ በማጠልሸት የተጠመዱት እነኚሁ ሐሳዊ ምሁራን ያሁኑ ትውልድ ካለፈው ትውልድ ተመክሮ ወስዶ ከፊቱ የተደቀኖ ያለውን ታሪካዊ ኃላፊነት ለመወጣት እንዳይጠቀም በርዘው የተመክሮ ድሃ አድርገውታል። ፍርዱን ለታሪክ በነተው እንኳ ከንቱነቱ ያደረሰውን ጉዳትና ውርደት ዛሬ እያየነው ነውና ልብ ይስጣቸው ባይነኝ። የፈለገው ቢባል ቢዘገይም ለውጥ የማይቆም ሂደት ነው። ወያኔም ቀኑ ደርሶ ህዝብ በቃ ብሎ ማንቁርቱን ይዞ መላዋሻ ሲያሳጣው ገምተናል እንዳለው ሁሉ ይህ ራቆቱን የወጣ አረመኔ ኮሎኔልም የተወጣጠረበት የተቤት ፊኛው መተንፈሱና እንደ መንፈስ አባቱ ቤኒቶ ሙሶሎኒ መዘቅዘቁ አይቀርለትም። ድል ለኢትዮጵያ ህዝብ፣ ሞት ለዘረኞች። ግርማ ገመቹ ነኝ ከናይሮቢ ኬንያ።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያውያን አንድነት ድምጽ እንደምን ሰምታችኋል? የኦሮሞማ ፖለቲካ ትረኝነት አቀንቃኝ የኦነግና ብልጽግና ጥምረት ሲሆን የኦሮሞማ ትረኝነት መሰረት ያደርጋሉ። እነዚህ ግዜው የኦሮሞ እንጂ የሁሉም ኢትዮጵያውያን አይደለም ብለው ጽንፍ ይዘው የሚንቀሳቀሱ አክራሪ አካላት በመሆኑም ሌላ ተግዳዳሪ ነው ያሉት ብሔር ሲጽፍ ካገኙ በሶሻል ሚዲያ ሚሆን በተለያየ አጋጣሚ ገብተው በብሔር ይሳደባሉ። ከፍ ዝቅ በማድረግ ተቀባይነት ለማሳጣት የማይፈነቅሉት ድንጋይ የለም። ያው ግልጽ ነው እነማን እንደሚሆኑ። በነገራችን ላይ ኦሮሞማና የኦሮሞ ህዝብ ተቃራኒዎች ናቸው። የኦሮሞ ህዝብ አገር ወዳድ፣ የኢትዮጵያ ታላቅ እና ጀግና ህዝብ ሲሆን ጽንፈኛ ኦሮሞዎች ደግሞ ስሪታቸው ከወያኔ ተኮረጀ ሆኖ የወነጋውያንና የብልጽግና ጸረ ህዝብና ጸረ ሀገር የፖለቲካ አራማጅ ጥቂት ስብስቦች ናቸው። የነዚህ ስምሪት ከነዚህ ጎራንን ብለው የሚያስቡ ተከታዮች ተጻራሪ ብለው የገመቱት ፌስቡክ ወይም ዩቲዩብ እንዲሁም ቴሌግራም ካለ ገብቶ መሳደብ ብቻ ነው አላማቸው። የተከበሩትን የድሮዎቹ ወንጌላውያን ሳይሆኑ አዳዲስ እየፈሉ እየመጡ ያሉ የብልጽግና ወንጌል ተከታዮች ኢዩ ጩፋ፣ አርሚ ዮናታን እና የሽያት ሙስሊምና አህመድን ጀበል ኦሮሞ ሙስሊም ነው ብለው የሚያምኑ እስልምናን ለማስፋፋት አጀንዳ ያዙ። ውጫቸው ሃይማኖት የሚመስል ነገር ግን በውስጥ ፖለቲከኞች የሃይማኖት ግሩፖች እነዚህ አብይ ጴንጤ ስለሆነ ሁላችንም አንድ ሆነን ለነደግፈው ይገባል የሚሉና አባቱ ኦሮሞ ሙስሊም ስለሆነ እየተጠቀመን በስሙ እንነግድ ይሄንንም ደግፈን እንስራ የሚሉ ተከፋይ ቀጥረኞች ናቸው። እነዚህም ልክ እንደላይኞቹ ተቃራኒ ሃይማኖት ተከታይ ነው ብለው ያገኙት ፌስቡክ፣ ዩቲዩብ ወይም ቴሌግራም ውስጥ ሲያጋጥማቸው ገብቶ መሳደብና ማሳቀቅ ከአላማ ማናቀፍ ብቻ ነው። በፖለቲካ ጎራ የተፈጠረው የኦነግና የወያኔ ህዝብ ህብረት ጸረ ሀገር ጸረ ባንዲራ የሆኑ ኢትዮጵያውያን ካልፈረሰች ሀገር መመስረት አንችልም የሚሉ ጸረ ኢትዮጵያውያን ናቸው። እነዚህ ስለ ኢትዮጵያ የሚሉትን ካልጠፋን የሚሉ በተለይ ያማራውን አካባቢ ስለ ኢትዮጵያ የሚሟገተው እንዲሁም ስለ ህዝብ አንድነት የምትሰብከውን ኦርቶዶክስን ሃይማኖት ካላጠፋን ኢትዮጵያን አፍርሰን የራሳችን ያለው ሀገር ገንጥለን መመስረት አንችልም ብለው ስለሚያስቡ ነው። አንዳንዶቹ ተቃራኒ ነው ብለው የገመቱት ካለ አይናቸውን ጨፍነው ለስድብ ኮሜንት ስር ይገባሉ። እነዚህ ጠባብ አይሎች የኦርቶዶክስ ሃይማኖት ተከታይና ሃይማኖቱ ጣፍቱ የኛ ሃይማኖት ብዙ ተከታይ ኖሮት ኢትዮጵያንና ሁሉንም ሃይማኖት ከበላይ ሆኖ መቆጣጠር አለበት ብለው የሚያስቡ አክራሪዎች ናቸው። ከብልጽግና ሃይማኖት ጀምሮ የሽያት ጀበሎና ሌሎች ቅድሚያ በጋራ ሆነን ኦርቶዶክስን እናጥቃ የሚሉ ሆነው ተሰልፈው ባገዛዙ እየተደገፉ የሚሰሩ ተከፋይ ቅጥረኞች ናቸው። እነዚህ ደግሞ ኦርቶዶክስ ነው ብለው የገመቱት ፔጅ ስር ገብቶ ማጓራትና መለፍለፍ ነው ስራቸው። ሁሉም ግን ተልኮን የተቀበሉት ካገዛዙ ነው። ለየግላቸው የተለያየ አላማ ይዘው የሚንቀሳቀሱ ናቸው። ግባቸው ግን ኢትዮጵያን ማፍረስ፣ ሀገሪቱን ባዶ ማድረግ፣ ህዝብን ማሳጣትና መበዝበዝ ነው። ባለማወቅ የታለሉ እነዚህ መልካም ቀና አመለካከት ያላቸው ደግሞ አሉ። ፖለቲከኞች በሚናገሩት ጠፋይ ንግግር፣ በማር የተለወሰ መርዝ፣ በድራማቸውና በነገሮች ተታለው ለሀገራቸው ቀናና በጎ መስሏቸው ጥሩ አመለካከት የተነሳ የሚናገሩ ናቸው። ሆድና ጎጥ የጣላቸው እነዚህ ለስራ መቀጠር ወይም የመንግስት ተቀጣሪ ተገደው በተከፋይ አክቲቪስቶች ድራማ ተጠልፈው የወደቁ በፌስቡክ ደጋፊዎች ለጥቅማ ጥቅም እና በጎጥ በመንደር የተከፋፈሉ ከንቱ አክቲቪስቶች የተበከሉ ናቸው። ከነዚህ ውጪ የሆኑት የተቀሩት ሌሎች ወቅታዊና ፖለቲካ ከጅምሩ በቅጡ የተረዱና ፍጹም ከማንኛውም ተጽዕኖ የተላቀቁ በሰው መሰረት ላይ የቆሙ ሲሆን በእውነተኛ ኢትዮጵያዊ ሳቢ የሚያራምዱና አካባቢያቸውን ቃኝተው አንብበው አመዛዝነው አውንታዊ በሆነ መልኩ ሳያዳሉ ለማስተማር ገብተው ሐሳብ ይሰጣሉ። ለማንኛውም ኮሎኔሉ አፈዝ ነው። ሁሉንም ግሩፕ ሙስሊምም ፕሮቴስታንትም ኦሮሞማንም ኢትዮጵያውያንንም ሁሉንም ለመጨረሻ ግብ መሳካት መንገድ እንዲጠርግ በጥሩ እንደየአመቺነቱ በመላስም በገንዘብም በመግዛት ሁሉንም በየደረጃ በመያዝ ጥሩ የተዋጣለት ተዋናይ በመሆን አታሎ ይነዳቸዋል። ስለዚህ ህዝብ ካገዛዙ የፖለቲካ ዙሪት ወጥቶ ሀገር ማዳን ላይ ብቻ በማተኮር የሀገር ጥላቶችን ሊያዋርድ ይገባል ሲል ገዛኸኝ አክሌ ከሐዋሳ መልእክቱን ቋጭቷል።
አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, you're the best.